ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አርማቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ስርጭታችንን እናቀርባለን። በተከታታይ ስናሰማ የነበረውንና በአብዲ አብዱላሂ የተደረሰውን ያልተደለው ትውልድ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። ከዚያም በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋይ ደብተራው የተተረጎመውን መጽሐፍ መግቢያ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልተደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ምዕራፍ 4 ሰማዕታት የመጀመሪያው ሰማዕት። ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተመረተ ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። ያጢዮስ አስከሬን ንግሊ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጢዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጢዮስን አስከሬን ከይርጋለም ለማምጣት የተቆናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር ባጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚህ አደጋ የደረሰባት ጉዳት ስለጠናባት ህይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋሉ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ በትግል ልከተልህ ኢዳ ከመስኩ ላይ መሲንቾ ካፋፉ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በህይወት ሙሉ ትርጓሜ ያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓ.ም ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ሥራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይሄው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢሕአፓን አመነ፣ በኢሕአፓ በእጅጉ ተማመነ። ኢሕአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ ዓለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ کلونیل یرگاشوا گلتان شامبل مکویا بیراتون اند سموی تزنگا کلونیل کلیلوچ یا آواسا لجوچنا دانیل تافسه زمامیت کمی بال یرگالم لجگار نحسی افرازت اینکن شیزت ایمتو سلسازت اینیام تمرت ودون دوگنت بموسج فجواتشو بزیلت یه تفصمو اگدادل اندیت اندن بره ببوتاو با جابینت هیدو یه نبر و تادر گمت چو فلاس بستاو مسکرنت بسفراو یه نبرو بال سلطانت شامبل باشا گیتاو نابویه حیل یسوس عباسن پیتروس گبرینا لیلوچ بال سلطانت یه گبری یه وطاتنا یسیت مهبرات تو کایوچ نبرو مشت سلوانه با جنراتر مبرات فیستیوال مسلو زگجت دمکتن دیاغی تدرگو ایت بلا ایت تتتان بر اویوتو با نارکیستوش لای سلطا گناس افاو دل با حیل یسوس عباسن گلس آکا تدرگ بارا با سر رشم چود گسفیت ممهر تافس امسالون ارکانون هست سوری بچا تاسرو کربه یکفل اگر واست داداری حیل یسوس شگوتون بممزز سیده گنبت مواجهو بمولو دفرت كفاشستوش تييت انجي دابوان تبكم يحبات چنفال فاشستوش تول مالاچو اندالة تكسوبت ودكا دقمو تجابت جابلت مفكرو وردا بمكتلم ممهر بريون قبرهيو تكربه يكفلاقرو يسيتوش درجت ديكا منبر انتتقرلو تدرقا کماجت وداد دبابای یوت تاچو آبیوتون بدم لطا کلاو اندهونه بگبر تگلس اللات تچبه چبه ایه تبلا ایه تتتا مفکر ایه ورده ایلو چوننا جگنو چو و تدراوی مکننو چم بهلی ناویس یکتما آودل داوچ اج تاسرو ترشنو فمالت زنگنای توستاون ترکا بزی ملک درگننا میسون یه زنجر و گلگوی یه توت آزراک اببای بمهون یه تسمار روبت یاگر ماسا فریال با هونه و تکارانیو گن وداتو امبیل باندا امبیل فاشست کتوان نگزم بحایل بطییت تنیتا یه نبر کتچاچنو هن کلف گیزین لتگلو ساعت هن لتگلو وسنخ اصالف وگن لب گزا وگن دفرت گزا بکای بل چکونا بکا بل بزبزا یاله باقوامو سنا گدیاو تفافامه آراتنیا زور سماتات حزباوی وگن سکیتو یبزا بیهونم کزی کلو گرفات سدت الناموت بحالا گن یا پا اندم یشنف تالاک فسفاصله نبرو موتن یالم تراترن نا یالمنم فراد تقافته درگ مکننو چننا سرالکو چم سلیتو پیا گدائی کنیا لیلا مان ناله بلو بلتنسو یمیسون سووچ ایه تقفو بیاندان رو یاگرا چندرک تابع کلو کشبر یا ففمو نبر سرال تایمتو سبامت امرت مگویا بجمجم تماری سیفو سلمونن بوریلای تماری دانیل فتنن تماری مهرت آب آسگدومن هایا کمی درسو یسیداما وطاتوشگار رشنو ومیسون نادرگ کامپ تالاک فنتزیا تدرگه امستن یازور سماعتات درگنا میسون بچکانی نا بفرات یا کهیلوت یا نبرو چپ چپا تکامیو چاچون بچا بیمستن پافزان یاوگن گفننا گدی یاو بنسوحن لائن برتتو نبر بنگلی اکبابی فیتاچون وده چکون وطاد درسیازورو مگنیاتاچو اجک پتام یمیاسازن نبر بزیا وقت یسو مالی طور گفتو اسکه اگو بادرس 42 کیلو متر رکت متو نبر یه هیل میزانو فسمو یمایت تا تابسل نبره የኢትዮጵያ ጦር ማፈግፈግ ከተኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ሁለናል፣ ግን መድፍ በኤም1 አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የያፓ ጀሌናችሁ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የያፓዎቹ ጸራቢ ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረመድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ለቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ስቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ፣ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ምስጢሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነት ኃላፊ ዳዊት ያቆብ በህዝብ ድርጅት የመይሶን ካድሬ አሁን ውጪ ያለ ወታደር ዘራይ ብሩክ ሶሪ አሁን ሻለቃ አዲስ አበባም ይገኝ ሻምበል አረጋ የህብረቱ ካድሬ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ ቀዩባ ነጌዲዮን አባቡ ደበሌ ሰለሞን ዘነበ አስናቀ የህብረት ካድሬ ወታደር ተስፋዬ ሮበሌ መርማሪ ጌጤ አንበርብር ህዝባዊ ድርጅት ከጤና ጥበቃ ተወካይ ዶክተር ሞላ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባ ሬዲዮ እንኳንና ጥይት ደናዱላ ሳይርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል ቀይ ሽብር ባናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታውን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጣው እነ ተማሪ እሸቱ ተሰማን ንጉሴ ወንድሙን ሁሉ ዓለም ንጋቱን ተስፋዬ ካሰኘን ክንፉ እሳቱን አስጨናቂ እሳቱን ታምራት ከበደን ሰለሞን በቀለን መሰለ አየናቸውን እንዳይ ሲሳይን መምህር ኮርማ ዱግዳን መምህር ገዛኸኝ ተገኔን መምህር ተከስተ ገብረ መስቀልን መምህር ታፈሱ ከበደን መምህር ዋሪዮ አዲን ተማሪ ግርም ታለም ደገፉን ነፍሰ ጡር የነበረች አበበች ካሳን በሺር ኤደንን ዮናስ ማሞን በኃይሉ ተስፋዬን አለማየሁ ለማን ዘሪሁን አስፋውን ጸጋዬ መኮንንን በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው ሰባተኛ ዙር ሰማታት ያዳቆነ ሰይጣን ሳያቀስ አይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ እንኳንስ የተበደለን የተኛን የሚቀሰቅሱ የንጉርጉሮ ግጥሞች እጃቸው ገቡ ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው ይህ ለበቀል ለትግል ተነሱ የሚል ድምጽ በወጣቶች በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ እንዲታፈንም በመንግስቱ ኃይለ ማርያም ስም ተማምለው ተነሱ በሐምሌ አጋማሽ 1970 ዓ.ም ተመረጠ 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በመርመራ ካሰቃዩአቸው በኋላ ጀሜለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር ትሪቱ እንዲህ ነበር ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምጽ መሰማት ጀመረ ወደ ግቢው ገቡ እነጌታውን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድ ሮቨር ገብታ መብራቷን በረጅሙ ወደ ስረኞች ክፍል ለቃ ቆመች ሌሎችም ጅፖችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ 10 ሰዓት ሲሆን የበረንዳው መብራት በራ ሁሉም ወደ ስር ክፍሉ ተጠጉ የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ህዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች የከተማው ሹም የጦሩ አዛዥ ዘራይ ብሩክ ሶሪ አባቡ ደበሌ አረጋ ጌዲዮን ሻለቃ ከፍ ያለ አድገህ እና ሌሎችን በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪናው ስታውቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦር አዛዥ ኮሎኔል መንግስት ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ አጥሶ የወጣት ዘነበ ባህሩ ድምጽ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ርጭ አለ። ያባ አሸንፋል የሚል ድምጽ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃትት ድምጽ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምጽ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥራሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ኦቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሻ የጎንደር ልጅ፣ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤቱ ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መኢሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መኢሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ፣ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነጌሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርዓት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ነሐሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ፣ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዙሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። የነዚህ ወጣቶች አስከሬን ኒሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ ከ03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባሉ ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ንግሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓ.ም ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ ይሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም ማበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል፣ ዕጣ ፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅም የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ አገር ጥለው ኮበለሉ፣ ባልተመጣጠነ መሪር ሐዘን በሽተኛ ሆኑ፣ ሞቱም። ከቀይ ሽብር እልቂት ወዲህ የኢህአፓ ደጋፊ በነበሩ ሰዎችና የሰማዕታት ቤተሰቦች ደርግና መኢሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹሕ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ኢህአፓን አጠፋለሁ ብሎ አንድ ትውልድ አጥፍቶ እንኳ እስከ ዕለተ ሞቱ ድረስ አይተማመንም ነበር። የኢህአፓ አባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ቢያመጡም ጸረ አብዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቆመው ይጭኑታል። ጥቂት እንደተጓዙ ልቡ በፍራስ ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። አረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶማ ቀጥል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም፣ ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህ እንድትገል ነው? በል አሁን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍሴ ነፍስ እንደ አውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካም ለንጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለሥራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ፣ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል፣ ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም በጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ ኃላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ሕይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ከድሃውና የዋሁ ሕዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻዋ እስትንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውድ ሕይወታቸውን በመስጠት በወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። Thank you.
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ለአማርኛው ትርጉም መግቢያ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረ መድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረ መድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነክቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ ያገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። ርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊተከሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለፍቶች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢሃፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To Kill a Generation, The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረ መድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረ መድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ 1967 ዓመተ ምህረት ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓመተ ምህረት ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቅት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅደም ገናናው ልዑል ሆይ አለ አምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኒያ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ አስር ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። يام يمكاراتشو مراف مكفاچا خونه بولت تولجوچاچونا بسدست يغبرسكو قاومياتنيوچ فيت لبساچون انديولكونا ارقاناچون انديهونو تغددو زياو لجوچاچو فيت غبرسكو قاو تفصمباچو تواردو يام هونو يا تلك وندم عنداتشم تنفشالو مرجا عالنبرم فاشست وشوتي يالي يميونة چف باتشون شو هدافنو لما سكرت السنم كناتو غار دربو ما سكاياتاتشو لنيا يا عمس آكن دوج عالفايدم بمجرشام يقبرسكو قاوم ياتنيا عبال زرون سلبو بطن النشو ككتات تفوت بوالا لنيان الناتاس كددو አበሏቸው ሳቸውም ከዚያ በኋላ ለቦናቸው ተለያቸው በዚያው ሩሃቸውን ስተው እስር በተለቀቁ በዚያኑ ዕለትም ህይወታቸውን በገዛጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖታን ቆንት ይገደል ተደርጎ የቀይ ሽብር እይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ የግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብእናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግር ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚተቀጠጡ ይበልጥም የሚዘገነኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግስት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋት ወሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይስማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድ ነው መተናል። ሰውን የራሱን ስጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላጦቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለመጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች ገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። ለብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የገፈነ ጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደባቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጨፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞን ምነው ሊያቀርቡት የሚሞክሩት ገጽታ የተሽሞኖሞኑበት ግልባብ ሲገፈፍ ፈጥቶ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደ ተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ሕዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት ሞት ሞት
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። የኢትዮጵያ ምድር አንቺ ደም ጎዳና